ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። ሚስ አፍሪካ ዩኤስኤ በዩናይትድ ስቴትስ ውስጥ የሚኖሩ የተለያዩ አፍሪካ ሀገራትን የወከሉ ቆነጃጅት የሚሳተፉበት ውድድር ነው። የውድድሩ ተሳታፊዎች ተክለሰውነት ቀልብ ሳቢ መሆኑ ብቻ ለአሸናፊነት አያበቃም። ከተወዳዳሪዎች መካከል ልቆ የክብር አክሊል ለመድፋት ደረጃ በደረጃ መፈተን፣ ከአካላዊ ውበት የተሻገረ ውብ ልቦናንና ግሩም ጭንቅላትን ማሳየት ይጠብቃል። የዛሬ እንግዳዬ የዛሬ 5 ዓመት ግድማ ይህንን በማስመስከር የሚስ አፍሪካ ዩኤስኤን ውድድር አሸንፋለች። ሜሮን ውድነት ትባላለች። ከውድድሩ በፊትም ሆነ በኋላ ቀላል የማይባለው ጊዜዋን የምታሳልፈው በተለያዩ በጎ አድራጎት ስራዎች ውስጥ ነው። የሞዴሊንግ እና የበረራ መስተንግዶ ስራዎቿ ሳይዘነጉ ዛሬ ምሽት ሜሮን ውድነህን እንተዋወቃለን። ኢትዮጵያ የምትመላለስባቸውን የሰብአዊነት ዘመቻዎች እንሰማለን፣ ተያያዥ ሀሳቦችንም እንመዝዳለን። በምን እንጀምር? ሜሮን ስለ አስተዳደጓ ጥቂት ትንገረን።
እኔ የተወለድኩት ለትንሽ ጊዜም እስከ 7 ዓመት የሚያደርኩት አዲስ አበባ ነው። ናዝሬት ስኩል ፒያሳ አካባቢ ነበር የተማርኩት። የመጣሁትም ከቤተሰቦቼ በሙሉ ጋር ነው። በዲቪን የመጣ ነው ሁላችንም፣ እኔም ሲስተር፣ አባቴ ውድን አየለ፣ እናቴ ደግሞ ዘራ እየበቃሉ አንድ ላይ ነው የመጣ ነው። አስተዳደጌ ለመግለጽም ለእኔ በጣም ይከብደኛል። ለምን በጣም እድለኛ ሆኜ ያደኩት ወላጆች ብዙ ለፍተዋል። ለኛ ብዙ ነገር አድርገው እንድናል ሳናጣን ያደግነው ትምህርት ቤትም ሁሉም ነገር እና እድለኛ ሆኜ አድጋለሁ ብዬ አስባለሁ። እዚህ አሁን ወደ 22 ዓመት ሆነኛል እዚህ ከኖርኩኝ። ግን ብዙ ጊዜ ደግሞ አሁን ኢትዮጵያ እመላለሳለሁ።
እንግዲህ ሜሮን ብዙ ጊዜ የምትታወቂው በግልሽም ሆነ ከሌሎች ድርጅቶች ጋር በመተባበር በምታደርጊያቸው በጎ ተግባራት ነው። ይህን የበጎ ተግባር እንቅስቃሴ እንዴት ጀመርሽ? ለምንስ በመሰል ስራዎች ውስጥ መሳተፍ ፈለግሽ?
እሱ የውስጤ ፍላጎት ከልጅም ነበረ። ሁሌ አባቴ ናዝሬት ስኩል ሲወስደን ደረጃውን እወጣለሁ እና ደረጃውን እኔና ሲስተርን በእጁን ይዞ ወደ ላይ ሲሄድ የተሰጠኝን ሳንቲም ሁሌ እያድኩኝ ነው የምሄደው። ከልጅነት ተፈጥሮ እንደዚህ ላይ ህፃን ወዳለሁ ልጅም ሆኜ ህፃንም ወድ ነበር እና ከልጅነት በጣም ሆነ። ከዛ ሳድግም ደግሞ መጀመሪያም ሀይ ስኩል እያለውም ለህፃናት በቱተሪንግ በምናምን ምረዳ ነበረ የምኖርበት ሰፈር። ኮሌጅ ጨርስም ደግሞ ኢትዮጵያ መላልስ ጀምር ከሜሪ ጆይ ሲስተር ዘቢደር ጋር ስሰራ ነው ሞር ልቤ ሞር የተነሳሳውም። እናም አሁን ገብቼበትም የላይፍ ትርጉምም የገባኝ በእሷ ምክንያት ማለት እንችላለሁ። ሲስተር ዘቢደር አስኮ የሚባል ቦታ ላይ ሄደን ከእሷ ጋር አንድ ልጅ ስፖንሰር አድርጌ 6-7 ወር ኢትዮጵያ ቁጥቢ ከሜሪ ጆይ ጎንሰርቼ ነው የጀመርኩት ውስጥ ትልቅ ብዬ የገባውበት። ከዛ የራሴንም ለመክፈትም ዘጋጀውትም መጀመሪያም የራሴንም ስከት ሁሌ ከጎንም ከሜሪ ጆይም ጋር ከሌሎች ድርጅቶችም ጋር ሰርች ጀመርኩኝ። ግን አሁን 5 ዓመት ሊሆነኝ ነው የራሴን ልጆች ይዜም በትምህርትና በሕክምና እየረዳ ያለት።
የዛሬ 5 ዓመት ገደማ የሚስ አፍሪካ ዩኤስኤ ቁንጅና ውድድርን አሸንፈሻል። በዚህ ውድድር ላይ ማሸነፍሽ ቀደም ብለሽ ለጀመርሻቸው ስራዎች መስፋፋት ምን ያክል ጠቀመሽ? በቅድሚያ ግን ስለ ውድድሩ ጥቂት ንገሪን።
ዝግጅቱ የነበረው 2015 ላይ ነበረ። የዛሬ 5 ዓመት ነበረ። መጀመሪያ ለሚስ ኢትዮጵያ ነበር የተወዳደርኩት። የራስን ሀገር ወይዘሪት ኢትዮጵያ መሆን አለብህ አገርን ወክለህ ለመወዳደር እና ለሚስ ኢትዮጵያ አሸንፌ ከዛ በኋላ ወደ ሚስ አፍሪካ ዩኤስኤ ነበረ ውድድሩ። መጀመሪያ በሞድሊንግ ነበርኩኝ፣ ከዛ ወደ ፓጀንቱ። ሁለቱ ነገሮች ይለያያሉ። ሞድሊንግ ነበር መጀመሪያ የሰራው። የፓጀንቱ አዘጋጇ የነበረችው ሌዲ ኬት አድቡም ትባላለች። ካሜሩን ነርስ ናት። የእሷ ፎከስ የሚያደርገውም እንደዚህ አፍሪካን የሚረዳ ማሳወቅ የሚፈልግ ብዙ እሱ ላይ ታተኩራለች። በዛም ላይ ነው የተሳተፍኩት። መጀመሪያም የጀመርኩት ድርጅቱም አግዞኛል ብዙ አስተዋጽኦ አለውም ብዬ አስታውሳለሁ። የኔን ስራም አይተው ነው ላሸንፍ የቻልኩትም ብዬ እንትንላለሁ።
በዚህ ውድድር ላይ ማሸነፍሽ ለጀመርሻቸው ስራዎች መስፋፋት ምን ያክል ጠቀመሽ?
እኔ ብዙ ጠቀመኝ ብዬ ገምታለሁ። ብዙ ሰዎች ለማሳወቅ እንኳን የኔን ድርጅት ሳይሆን ኢትዮጵያንም ኮልቸሩንም ሁሉም ነገር ለማሳወቅ እርቶኛል። ለድርጅቱ የምረዳቸውን ልጆች ብዙ ሰው እንደዚህ ታረጋለሽ እንዴ ብሎ ራሱ ስንት ሰው መጥቶ አይቷል። ኢቭን ገምሰራው ከቀበሌን ጋር ከመንግስት ካንስል ሆነ ሰሜንም ስላወቁት አምባሳደሮቹ መጥተውም ስላዩት ውድድሩ ማሸነፌ በጣም ደስቶኛል፣ ልጆቹን ለመርዳት ማለት ነው።
እንግዲህ በዚህ ውድድር ላይ ማሸነፍሽ ከታወቀ በኋላ የተሰጠሽን የክብር አክሊል ባልተለመደ መልኩ ለእናትሽ እዚያው መድረክ ላይም ሰጥተሻል። ለምን ያንን ማድረግ ፈለግሽ?
እኔ እናቴን በጣም ነው የምወዳት። ይሄውን ባዩል ይመጣል ስለሷ ሳነስ ብዙ ለፍታለች ለኛ እና ሳሸንፍም ስወዳደርም ሁሌ ከጎኔ ነበረች። እሷ ናት ዛሬም ሁሌም ከጎኔ ናት እና አንዴ ስታሸንፍ አንድ ሰው ለአንድ አመት ነው የአመት አሁን የ2015 የኔ ነበረ እና ለሚቀጥለዋ ስትወዳደር ሚስ ናይጄሪያ ነበረች ኔክስት ክራውን የምትደረገው እና ያንን ክራውን ከመስጠቴ ለሚቀጥለዋ በፊት የመጨረሻ ንግግሬን ሳረግ ይህ ሽልማት እዚህ ያደረሰችን እናቴ ስለሆነች እሷን ሳላመሰግን ወደኋላ አልልም ብዬ መጀመሪያ መድረክ ላይ ክራውኑን ለእሷ መስጠት ለእኔ ግዴታ ነበረ።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምጽ ራዲዮም በመደመጥ ላይ ይገኛል። የዛሬ ምሽት እንግዳችን የሚስ አፍሪካ ዩኤስኤ ቁንጅና ውድድር አሸናፊ ሞዴልና በጎ አድራጊዋ ሜሮን ውድነህ ነው። እንግዲህ የቁንጅና ውድድር ከተነሳ አይቀር አሸናፊነቱ የሚያመጣው ክብር፣ እድልና መልካም ነገሮች የመኖራቸውን ያክል አብሮ የሚመጣ ጫናና ልፋትም ይኖራል። ከዚህ ጋር በተያያዘ የገጠሙሽ ፈታኝ ነገሮች አሉ ወይ?
ከማሸነፍም በፊትም መጀመሪያም ቁንጅና ብቻ አይደለም የሚታየው እዛ ላይ፣ መልክ አይደለም፣ ቁመት አይደለም። ኦፍ ኮርስ እሱ ያግዛሃል፣ ግን መማርም ይወስናል። የምሰራው ስራዎች ያንተ ሙሉ ያለህን ውበት ነው እንጂ መልክ ብቻ አይደለም። ፓጀንት ውስጥ ስትገባ ካሸነፍክም በኋላ ደግሞ ጭራሽ ይበሳል። ለምን ከራስን ብዙ የምጠብቀውም ነገር አለ። እንዳልከው አሁን የልጆቼን ነገር ብዙ ማሳካት ስለምፈልግ ራሴ መጣር አለብኝ። ማንም ሰው ዝም ብለሽ ላሸነፍ ሁሉም ሰው እንደውም ሁሉም ነገር የሚሳካል ይመስለዋል። እንደውም ስታሸንፍ እንደውም እኔ ይበሳል ብዬ ነው የማስበው። ለምን ብዙ ነገር ማሳካት ስላለብህ በራስ ጥረት ነው እንደውም ብዙ የምሰራው። ያው ውቅናውን ቢኖርህም ይረዳሃል እንጂ ስቲል የራስ ጥረት ብዙ ስለሆነ እንደውም ሞር ተለፋለካሽ ውስጥ በኋላ
ከበጎ አድራጎት እንቅስቃሴው ከሞዴሊንግ ስራ በተጨማሪ እንግዲህ በሆስተስነት ስራሽ ደግሞ የተለያዩ ዓለም ሀገራትን ለማየት እድል ያገኘሽ ይመስለኛል። ኢትዮጵያውያን ራሳቸውን ብቻ ቆንጆ አድርገው ያያሉ በሚል እንታማለን። ያደረግሻቸው ጉዞዎች ቀድሞ በነበረሽ የቁንጅና ትርጉም ላይ ምን አይነት ለውጥ አምጥቶ ይሆን?
ኮርሲና ቁንጅና ነው በመልካችን በናቹራል በምናም በደም በዛ ነው የኛ ብዙ ጊዜ የሚታየው። ግን ሳውዝ አሜሪካ ወደ ብራዚል ምናም ሲዞር ደግሞ እነሰውን በሰውነት እንዲያ ስትሄድ ደግሞ ወደ በጸጉር ላይክ የሁሉም ሰው መልክ ኖርማሊ እንደ ተመልካች ነው። አንተ እንደውም ቆንጆ ያሰብከው ለሌላ ሰው ቆንጆ ላይሆን ይችላል። ብዙ አገሮች ደግሞ እንደዛ ናቸው። አሁን ለኛ እንደዚህ ቀጭናት ምናምን ብለን እናስበው ወስት አፍሪካም ስቴድም ደግሞ ሰውነታቸው ሞላ ካላለ ምናምን ለነሱ ቆንጆ አይደለም። እና በየሄድክበት ሁሉ ቀያየራል የመልክ ቆንጆነት የሚባለው ትርጉም ራሱ።
ሜሮን ወደ በጎ አድራጎት ስራዎቹ እንመለስ። እንግዲህ ለአመታት ከሌሎች ተቋማትና ድርጅቶች ጋር ተባብረሽ በመስራት ነበረ የበጎ አድራጎት እንቅስቃሴዎችን የምትሰሪው። በቅርብ አመታት ውስጥ ደግሞ የራስሽን አውታር ከፍተሽ በራስሽ ደግሞ የተለያዩ እንቅስቃሴዎችን ታድርጊያለሽ። በምን ላይ ነው የሚያተኩረው? አንቺ የምታደርጊው እንቅስቃሴ ምን አይነት ሰዎችንስ ነው የሚያግዘው የሚረዳው?
መጀመሪያ ስጀምር እንዳልከው ሌሎች ድርጅቶች በደም ነበር የምረዳው። በልብስ በመውሰድ ነበረ ብዙ ጊዜ ኢትዮጵያ ስለመላለስ ሻንጣ ወደ 5-6 ለኢትዮጵያን ኤርላይንስ አንድ ላይ የሰራው ለሜሪ ጆይም ለማኬዶኒያም ለሁሉም መጀመሪያ እያካፈልኩኝ ነበር የምሰራው። ከዛ ተሻግሮ የራሴን ከፍቼ ሞስት አሁን 5ኛ ዓመቴ ነው። መጀመሪያ ሲጀምር 3 ልጆች ነበሩ። በአጋጣሚ ነበረ ሰፈር ብሾት አካባቢ ሄደ ሳይማሩ ሳያቸው የማይማሩት እኮ ዩኒፎርም ስለሌላቸው ነው ብለውኝ እንዴ ቀላል እኮ ነው ዩኒፎርም ብዬ በዛ ጀመርኩኝ 3 ልጆች። ከዛ በኋላ እነሱን በሕክምናና በትምህርት ቤት ዕቃ በመርዳት በእነሱ ጀመርኩኝ። ከዛ እንደነዚህ የነ ዱከም ባለቤት ፋሚሊ አቶ ደረጀ ዘውዴ እነሱን ያማከርኩኝ ወደ 10 ልጆች ገባ 20 ልጆች ገባ አሁን 28 ናቸው። ብዙ ጊዜ አብዛኞቹ ወይ ወላጆላቸውም እረኝነት እየሰሩ ነው ሳምቲንግ እነሱ ከቀበሌ ነው አፕሩቭ አድርገው ለእኔ የሚሰጡኝ። ካረጉልኝ በኋላ በትምህርት ቤትና በሕክምና አረጋቸዋለሁ። በየአመቱ ሁሌ ሴሪሞኒ አረጋላቸዋለሁ። እዛ ስኖርም ሁሌ ቁርስና ምሳ አንድ ላይ አዘጋጅቻለሁና እስካሁን በራሴ እንቅስቃሴ እንደዚህ ነው ያደረኩት።
ትውልድ ኢትዮጵያውያን ወደ ኢትዮጵያ ሄደን እርዳታ ለማድረግ እንፈልጋለን፣ ብዙ ነገሮችን ለመርዳት እንፈልጋለን፣ ነገር ግን ያለው ቢሮክራሲና ያለው አሰራር ያስቸግረናል፣ ፈታኝ ይሆንብናል ይላሉ። መሰል ነገሮች ገጥሞሽ ይሆን አንቺ እስካሁን ድረስ ባደረግሽው ጥረት ውስጥ?
አዎ ለኔ እንቅፋት ደርሶብኛል፣ ግን አልፏል። ዳያስፖራ ስትሆን አንዳንዴ እዛም ትንሽ ችግር ነው። እኔ የሚመስለኝ ግን እዛ ያለው ሰው ከልቡ ንጹህ ሆኖ እዚህ ኖሮም ሆነ ከሌላም ሀገር በሁሉም ለመርዳት ሲመጣ በጥሩ ሁኔታ ቢቀበላቸው አሪፍ ነው። እዚህም ሰውም ልረዳ ብሎ ሄዶ ከልቡ ካልሆነ ባይገባትም ይሻላል ብዬ እመክራለሁ።
መሮን ስለ ቀጣይ ዘመን እቅዶችሽ ጥቂት እንነጋገር። ለወደፊት መስራት አለብኝ ብለሽ ያሻቸው ጉዳዮች የትኞቹ ናቸው? ምን ነገሮችን ነው መስራት የምትፈልጊው?
ለወደፊት እቅዴ ብዙ ነው፣ ግን አሁን ኮርስ የልጆቹን ነገር እንደዚህ ባለውበት በደንብ መቀጠል ማስፋፋት፣ ሌላውም እንደዚህ ከመመላለስም እዛም ትንሽ ቆይቼ እዚህም ትንሽ ቆይቼ ከማድረግ ጠቅላላ አገሬ ቢገባ ደስታውን አልችለውም። ዋናው ትልቅ ህልሜም አላማዬም እሱ ነው። ሌላ ደግሞ አሁን በሚዲያ ውስጥ ሞድሊንግ ምናምን ብዙም ሰርቻለሁ፣ ግን ህልሜ ሁሌ የራሴን ቲቪ ሾው ነገር መልካም ነገር ያለበት ነገር ባሳካ ደስ ይለኛል።
እንግዲህ ኢትዮጵያ ውስጥ በተወለጅም እድገትሽ እዚህ ዩናይትድ ስቴትስ ውስጥ ነው። አብዛኛዎቹ ስራዎችሽ ኢትዮጵያ ውስጥ ያሉ ህጻናትን የሚያግዙ ናቸው። ኢትዮጵያን በተደጋጋሚ ማየትም እዚያም መኖርም ትልቅ ደስታ እንደሚሰጥሽ አሁን ቀደም ብለሽ ነግረሽናል። አንቺን የመሰሉ ትውልድ ኢትዮጵያውያን ኢትዮጵያ ውስጥ ያሉ ማህበራዊና ኢኮኖሚ ችግሮችን ለመቅረፍ ምን ያክል አቅም አላቸው ብለሽ ታስቢያለሽ? ምንስ ሊያደርጉ ይገባል?
ብዙ አቅም አላቸው ብዬ አስባለሁ። ያው በራሴም እያየሁት ነው። ይህም በእኔ በቻልኩት እንደዚህ ካረኩኝ ስንት ማድረግ ይችላል። ግን ቢሆን የኔም ድርጅትም ባይሆንም በጣም ብዙ ድርጅቶች እዛሉ መረዳትም የሚችሉ በጎ አድራጎት። ከዚህም አሻግሮ ግን የተማሩትን ትምህርት በአይቲም ይሆናል በኤኒ ፊልድ ይሆንም እዛ አሁን ብዙ ሰው ለብርዱን እዚህ ሲሆን እዛ በሚሄድበት ረፍሳት ለአንድ ሳምንት ራሱም ትንሽ አንድ ካምፓኒ ለማስተማር ቱተር ማድረግ እዚህ የተማሩትን እዛ ለማስተማርም በነጻም ሆነም የራሳቸውን ዘመድም ሆነም በእንደዚህ በትንሽ ነገር አንድ ሰው አስተምረ ሌላውን እያስተማረ ይቀጥላል። እንደዚህም ቢያደርጉም ይስፋፋል። ሌላም ደግሞ አሁን የመኮዶኒያም ብዙ ሰውም ሌላም የሚያውቀው ከዚህ ወደዛ አሁን ሰርግም ሲሆንም ወይንም ሰው ሲሞትበት የሰባት ዓመቱ የምናም የዝግጅት እንደዚህ ማብላትም በራሳቸው ፍላጎት እንደዚህ ሁላቸው አሁን ስንት ህዝብ ነው እዚህ ያለው እዛ ሲመለስ እንደዚህ ብዙ ቢረዳ በራሱ ሀሳብም እዛ ሄዶም ቢሰራ ብዙ ማገዝ እንችላለን ብዬ አስባለሁ።
ሜሮን ውድነህ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ነገሮች ሁሉ ይግጠሙሽ። መልካም ምሽት።
አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ምሽት።
አጫጭር ኪናዊ ወሬዎችን አሰማችኋለሁ። ሰዎች ፕላስቲክ ፌስታሎችን ከመጠቀም በመቆጠብ ዓለምን ከብክለት ይታደጉ ዘንድ ለመጠየቅ ያለመ ዘመቻን ኢትዮጵያን የኪነጥበብ ባለሙያዎች ተቀላቅለዋል። የዘንቢል መልስ የተሰኘውን ዘመቻ ከተቀላቀሉት መካከል ድምፃውያኑ ዘሪቱ ከበደና ብሩክታዊት ጌታሁን ቤቲጂ ይገኙበታል። ሁለቱም ከሰኔል የተሰራ ዘንቢል በመያዝ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ወይም ፌስታሎችን በሕግ ሙሉ በሙሉ እንዲከለከሉ ለመጠየቅ የተሰናዳው ዘመቻ አባል መሆናቸውን አሳይተዋል። የዘንድሮው የአሜሪካ ሙዚቃ ሽልማት እጩዎች ይፋ ተደርገዋል። ካናዳዊው አቤል ተስፋዬ ወይም ዘ ዊከንድ እና ሮዲ ሪቺ ለብዙ ዘርፎች በመታጨት እየመሩ ይገኛሉ። ሁለቱም የዓመቱ ምርጥ አርቲስት ዘርፍን ጨምሮ በስምንት ዘርፎች ታጭተዋል። ለዚህ ክብር ለመብቃት ከጀስቲን ቢቨር፣ ፖስት ማሎን እና ቴይለር ስዊፍት ጋር ይፎካከራሉ። አድናቂዎች ድምጽ የሚሰጡበት ሽልማት ስነ ስርዓት ከ22 ቀናት በኋላ በሎስ አንጀለስ ይካሄዳል። ካዛኪስታን አወዛጋቢውን ቦራት ኮሜዲ ፊልም የቱሪዝም መዳረሻዎቿን ለማስተዋወቅ ልትጠቀምበት እንደሆነ ታውቋል። ሳሻ ባሮን ኮሄን የሚተውንበት ቦራት አንድ ምናባዊ ካዛኪስታናዊ ጋዜጠኛ ወደ አሜሪካ በማቅናት ከሀገሬው ጋር ለመተዋወቅ የሚያደርጋቸውን አስቂኝ ትዕይንቶች የያዘ የፈጠራ ስራ ነው። ባልተለመደ አቀራረቡ ውዝግብ የማያጣው ፊልሙ ካዛኪስታንን ባሉታዊ መልክ ስለዋል በሚል የካዛኪስታን መንግስት ከዚህ ቀደም ተቃውሞውን አሰምቷል። አሁን ላይ ግን ከፊልሙ አንድ ሀረግ በመውሰድ ሀገር ጎብኚዎችን ለመሳብ እየሞከረ ነው። እጅግ ግሩም ይላል የካዛኪስታንን ውብ ተፈጥሮ ከሚያሳየው ምስል ቅንብር መጨረሻ ላይ። ዘገባው የሮይተርስ ነው። ጋቢና መዝናኛ ከአሜሪካ ድምጽ ይከተላል። አብራክሽን ስለሆናችሁም እናመሰግናለን። ኢትዮጵያ ውስጥ የኮቪድ-19 ስርጭት በእጅጉ ከጎዳቸው የኪነ ጥበብ ዘርፎች አንዱ ቲያትር እንደሆነ ይነገራል። ይህንን የሚያሳይልን ዘገባ በመቀጠል እናስተማችኋለን። አሰናርታ የምታሰማን ስመኝሽ ቆይናት።
የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክላረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ 7 ወር በሀገር ፍቅር ይታየ ነበርውና እነ ፋንቱም አንዶዬን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል።
አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን ምን ይመስላል? ቲያትር መድረክ ላይ ማየትን በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም አድርገው ይሹት ቲያትርን መድረክ ላይ ማየት በጣም ናፍቆኛል።
ብዙ ተወዳጅ ድምጻውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ በቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት 7 ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት 8 ቲያትሮችን ያሳየ የነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው።
በመንግስት ቀጥር የሚተዳደሩ ባለሙያዎች አሉ፣ መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድነው? በእነዚህ 8 ቲያትሮች ውስጥ ከውጭ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው።
በተመሳሳይ በሳምንት 8 ቲያትሮችን ያሳየ የነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ክራይ ያገኘ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ።
ቲያትር ቤት ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጧል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርመንስ ከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከቲያትር ቤት ቀጣኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ጋብዘን የምናሰራቸው ብዙ ባለሙያዎች አሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው እና ከባድ ነገር ነው የፈጠረው።
ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክላረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጻዋል።
የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኙታል፣ እሱ አትቋረጥም። ግን በዛች ብቻ አልነበረም የምንኖረው። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል፣ አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎች እንዲህ ከኪነ ጥበቡ ጋር የተያዙ ይጽፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለመቻል ነው የተደረሰው። ቤት ኪራይ እስካለመክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ኖራል እንጂ የኪነ ጥበቡ ሙያተኛ ህይወት እጅግ አሳዛኝ ሁኔታ ላይ ነው ያለው።
በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶችን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል።
ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ኤላስ ቲያትር ቲያትር ቤቱ ፈርሷል፣ ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ ኤላስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባለ አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለውማ ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኛው ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞውኑ ተሰብሯል። ከኮቪድን በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩም ነበረ። ሀገር ፍቅር ቲያትርና ብሔራዊ ቲያትር ነበሩ በአግባቡ እየሰሩ ያሉት። እነሱም ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎቱ ውጭ ሆነዋል።
በዚህ ሀሳብ የሚስማሙት የብሔራዊ ቲያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ።
በዚህ ሰባት ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀጥል ግራ እስኪገባን ድረስ ኪነ ጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። አሁን ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው።
ከሰባት ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ።
እየተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካት፣ እያንዳንዱ የንጽህና መጠበቂያ የአፍ መሸፈኛ፣ እንደዛ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋናይ የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል።
በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ-19 ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብረን ስላመሸን በእጅጉ ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የመሰናዶው አርታኢ ደግሞ ትዝታ በላቸው ናት። መልካም ምሽት፣ መልካም ሳምንት።